ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 8 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በቅርቡ ጎጃምና ጎንደርን ጎብኝቶ የተመለሰ አንድ ጋዜጠኛ አይሪሽ ታይምስ በተባለው ጋዜጣ ላይ የተለያዩ የህብረተሰብ ክፍል አባላትን አነጋግሮ ህዝቡ ያለውን ምሬትና ቅሬታ ባሰፈረው ዘገባ ገልጿል። ለሰባት ዓመታት ያህል በወታደርነት ሲያገለግል የነበር አንድ ጎልማሳ አነጋግሮ ወጣቱ በአሁኑ ወቅት የተሰናበተ መሆኑንና ቀድሞውንም ወደ ወታደርነት የገባው ህዝብን ለማገልገል እንደነበርና የራስን ህዝብ መግደል የሽብር ወንጀል መሆኑን የገለጸለት መሆኑን ዘግቧል። ያነጋገራቸው ዜጎች የዲሞክራሲ ስርዓትን ለማስፈን ጊዜ የሚወስድ ቢሆንም 25 ዓመት ሙሉ በአንድ አምባገነን አገዛዝ ስር መሰቃየት እርግማን መሆኑንና ሁኔታው እንዲለወጥ ጸሎት እንደሚያደርጉ የነገሩትን መሆኑን አስፍሯል። ጋዜጠኛው በማጠቃለያው አገዛዙ ሰላም አሰፈንኩ የሚለው በሺ የሚቆጠሩትን በማሰር በምርመራ በማሰቃየትና በመግደል መሆኑን ጠቅሶ በህዝብ ላይ የሚታየው ብሶትና ምሬት ግን ዘላቂ ሰላም እንዳልተገኘ የሚያሳይ ብቻ ሳይሆን በአንዳንድ ቦታዎች ላይ የሚታዩት የትጥቅ እንቅስቃሴዎች ምንጭ መሆኑን አብራርቷል። በሳውዲ አረቢያ ያለ ፍቃድ የሚኖሩ ኢትዮጵያውያን ቁጥር ግምቱ ከ200,000 ወደ 400,000 ያደገ ሲሆን እስካሁን የተመለሱት 23,000 ብቻ መሆናቸውን የወያኔ አገዛዝ ባለስልጣኖች ገልጸዋል። ይዘዋቸው በሚመጡት እቃዎች ላይ የሳውዲ ሞነ የወያኔ አገዛዝ ቀረጥ እንደማያስከፍላቸው በመግለጽ እንዲመለሱ በርካታ ውትወታና ጉትጎታ የተደረገ ቢሆንም እስካሁን የተመለሱት ቁጥር እንደተጠቀሰው አነስተኛ ብቻ መሆኑ ታውቋል። በሳውዲ መንግስት በኩል የተሰጠው የጊዜ ገደብ ካለፈ ስደተኞቹ ለእስርና ከ4000 እስከ $13,500 ቅጣት እንደሚከፍሉ ታውቋል። በኢትዮጵያ ብቻ የሚገኘው ቀይ ቀበሮ እየጠፋ መሆኑ ሲነገር የቆየ ሲሆን ቁጥሩን ለመጨመር ከፍተኛ ጥረት እየተደረገ መሆኑ ተነግሯል። በቁጥር 500 ብቻ የሆኑትና በባሌ፣ ባርሲ፣ በሰሜን ተራራ፣ በወሎ ብቻ የሚገኙት እነዚህ ቀበሮች ቁጥራቸው እንዲጨምር ቦርን ፍሪ በተባለው ዓለም አቀፍ የዱር አራዊት ድርጅት የሚረዳው የኢትዮጵያ ቀበሮ ጥበቃ ድርጅት የሚባል ተቋም ከፍተኛ ጥረት እያደረገ መሆኑ ታውቋል። ተቋሙ በአካባቢው የሚገኙትን ነዋሪዎች በማስተማር በሽታዎች በመቆጣጠር ቁጥራቸውን ለመጨመር ከፍተኛ ጥረት እያደረገ ነው ተብሏል። ከአሰብ ከተማ የተነሱ የዩናይትድ አረብ ኤሚሬት የጦር አውሮፕላኖች በኤርትራ ውስጥ በሚንቀሳቀሰውና የቀይ ባህር አፋር ዲሞክራቲክ ድርጅት በሚል ስም ጸረ ሻቢያ ሆኖ በሚንቀሳቀሰው ድርጅት ላይ ጥቃት የፈጸሙ መሆኑን የድርጅቱ ቃል አቀባይ ለዜና ምንጮች ገልጸዋል። ቡድኑ በሰጠው መግለጫ አውሮፕላኖቹ ባካሄዱት ጥቃት አንድ ሰው የተገደለ ሲሆን ሌሎች 7 ሰዎች የቆሰሉ መሆናቸውን ጠቁሞ የአውሮፕላኑ ጥቃት በተደጋጋሚ የተደረገ መሆኑን አስረድቷል። የተባበሩት አረብ ኤሚሬት የአሰብን ወደብ $500 ሚሊዮን በመክፈል የተከራየ መሆኑ ይታወቃል። የዓለም የጤና ድርጅት በኮንጎ ዲሞክራቲክ ሪፐብሊክ የኢቦላ በሽታ መከሰቱን አስታወቀ። በአገሪቱ ሰሜን ምስራቅ ቢያንስ አንድ ሰው በበሽታ ተለክፎ መሞቱን ድርጅቱ ጨምሮ ገልጿል። ከሶስት ዓመት በፊት በምዕራብ አፍሪካ በበሽታው 11,000 ሰዎች ማለቃቸውን የሚታወቅ ሲሆን በኮንጎ ዲሞክራቲክ ሪፐብሊክ 42 ሰዎች መሞታቸው አይዘነጋም። እስካሁን ከአካባቢው የመጡ 9 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን በሕክምና ለመረዳት ርብርብ እየተደረጉ መሆኑም ተገልጿል። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ከጥቂት ቀናት በፊት ያባረሯቸው የሱዳን ወታደራዊ ተቋም ኃላፊ የነበሩት ጀነራል ወደ ዋና ከተማ እንዲመጡ ያዘዘ መሆኑ ተነግሯል። ፕሬዝዳንት ትዕዛዙን ያስተላለፉበት ምክንያት ጀነራሉ ለውጊያ እየተዘጋጁ ነው የሚል ወሬ በመዛመቱ መሆኑ ታውቋል። ጀነራሉ የሚቆጣጠሩት በሺ የሚቆጠሩ የሚሊሻ አባላት ስላሉ እነሱን በማስነሳት ውጊያ ይጀምራሉ የሚል ፍራቻም አለ። ጀነራሉ ለፕሬዝዳንቱ ትዕዛዝ እስካሁን መልስ ባይሰጡም ከጥቂት ቀናት በፊት በሰጡት መግለጫ ምንም አይነት የበቀል እርምጃ እንደማይወስዱ መናገራቸው ይታወሳል። በምዕራብ አፍሪካ በአይቮሪ ኮስት በሁለት ከተሞች ውስጥ የወታደራዊ አመፅ እንቅስቃሴ መከሰቱ ታውቋል። ባለፈው ጥር ወር በተለያዩ ጥያቄዎች በማንገብ የአገሪቱ ወታደሮች አመፀው የተለያዩ ከተሞችን የያዙ መሆናቸው የሚታወቅ ሲሆን ያውንም ተመሳሳይ እንቅስቃሴ ሳይሆን አይቀርም ተብሏል። ከአንድ ቀን በፊት በአገሪቱ ቴሌቪዥን በጥር ወር አመፅ ያካሄዱ ወታደሮች ከአገሪቱ መሪ ጋር ተገናኝተው ይቅርታ ሲጠይቁና ጥያቄያቸውን የተወ መሆናቸውን በመግለጽ ሲናገሩ የታዩ ሲሆን ሌሎች ወታደሮች ወደ አመፅ የተገፋፉት ይህንን ለመቃወም ሳይሆን አይቀርም ተብሏል። በአሁኑ ወቅት ከተሞቹ በከፍተኛው ጥረት ላይ መሆናቸው የሚታዩ ሲሆን በአገሪቱ ሁለተኛ ትልቅ ከተማ የከባድ መሳሪያ ድምፅ የተሰማ መሆኑ ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ሲናጉደስ ያስቀመጥ ጻራ ህዝቦችን ሲያጋልጥ ላርነቱ ሲያድም አቆን ሲያወጣ ሽንገላን ሲያከስ ደም ዳቦ ለተራበው ያለ የነጎደ ባመጽ ውስጥ የጠረጨ የመራራውን ትግል ሂደት የቋጨ ከዋዜማው ጋር የተጫጨ ደም የትግል ጥሩ ሄዶ ይደዋይ ለተከታዩ ወንዴን አዳይ እንደ ጻርን ጥቅቅባይ ያሽት ዝታ የመስከረም 68 ቦይ የግንቦት ዋ 69 የመይደይ ደም ዱካ ተላሚ ወታውራዱን ገምጋሚ ትምህርት አክሳሚ ታጋይ ቆጥቋጭ ታጋልሚ ፈጥኖ ደራሽ ጭቁን ሰሚ አዎ ደም ሰራዝቦችን የሚሰነቁት ታጋዮችን የሚያንጥ ባንዳንጃውን መድረቦርቧሪን የሚያጋልጥ ሹምባሾችን የሚያፋጥጥ የሚያባረር የሚያራውጥ ለፋሽስት ጃንደረቦች ምስ የሚሰጥ ደም አልገዛም እያለ የሚስገመገም አልጨቆንም እያለ የሚተም ላርነቱ አብሮ የሚያድም ደም የዛ የጭቆን የታረደ በሽክንፈል ደም የዛ የጨቅላ የታረደ በሰው በላ ደምብሉ ያያ ደም እንዳይመስልህ ደምብሉ የውሻ ደም እንዳይመስልህ ቀን ይዞልህ ያረከስከው ከሽንት ደም የላባደሩ ጥሩ ይደዋል በተረጨ ቁጥርም ይጋጋል ደም ያርሷደሩ ቋሚ ልሳን ላርነቱም ይገለገል ደምብሉ ያባትነት ፍንጥቅ ተዋይን ደረጅት ደም የወጣቱ የውጋ በለው ድምፅ ባንዲራ ለዋሽ ሞራልም ያለች መንደራችን በደም ስገረዳዎች አብባ ታየች ደምቃ የፋሽስት መሬት ደምቃ የደም ጎርፍ በየአስፋልቱ በየቦዩ ተንቆርቆሮ ያውም የሎጋ የጉድሮ አዎ አብተንቻች በታጋይ መታረት ተቆጭ ወንዞች አደሙ በታጋይ ሬሳ ስለገሙ ፍረጅን ምድሪቷ በታጋይ ደም የተዋሽቷ ፍረጅን ጉዟ የታጋይ ደም ርጉዟ ፍረጅን ሰንደቂቷ በታጋይ ደም የቀለምሽቷ ፍረጅ ማጭድ መዶሻይ የድልቆ ቀዳጅ አርማይ ፍረጅን ከይኮኮም መሬ የጠለማ ጉዞ ብርሃን አዳይ ፋሽዝም ግሞ ተነፈሰ ምድሩም በደም አለበሰ የታጋይ ደም ተነነ ፋሽስቶችን ኮነነ የደም ዳመና ሰራ ህዝቡን ላመጻ ጠራ በዛ ረዳቱ በፋሽስት መሰቃየቱ ሰማይ ደም መሰለ የአባይ ደም ልዋይ ሰንደቁን ተከለ ተራሮች ኮረብቶች ጋራ ቁልቁለቶች ሜዳ ጠረሮች ተጣሩ ኑ አሉ በታጋይ ልጃቸው ይኮሩ ከኢሃፓ ጋር አበሩ ከኢሃሰ ጋር አበሩ ጭቁን የጭቁን ልጅ ተባበር ቤተ ፋሽስቱን ቤተ መንግስቱን መዝበር በርብር የኢሃፓን የድል ሰንደቅ በታጋይ ጀመሃድ ምክ ደም ደም አስፋልት ላይ ተንጀር ጎማ ያድር አሸዋ መጥቶትም አይቀር ለመደቡ ላንድነቱም ይከራከር ድንበር አካላይ የታጋዩን የባንዳውን መንደር ላይ ደም ደም ደም
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 8 ታዳጊ ህፃናት ይሄባ ታዳጊ ህፃናትን በቀበሌ ደረጃ በህቡ አደረጃጅቶ ነበር። ይህን አሰራር በወቅቱ ባለም ዙሪያ የነበሩ ኮሙኒስት ፓርቲዎችና የነጻነት ተዋጊዎች ይተከሙበት ነበር። ምናልባትም ይሄባ ልምዱን ከነሱ ላይ ሳይኮርጅ አይቀርም። ካነበብኳቸው ጽሑፎች ትዝ የሚለኝ የቪየትናም ኮሙኒስት ፓርቲ የህፃናት ገድል ነበር። ልጆቹ የጠላጦር ያለበት አካባቢ ድረስ በመሄድ መረጃ ሰብስበው ለደፈጣ ተዋጊዎች ያቀብሉ ነበር። በሌሎች አገሮችም ወረቀት መበተንና መልእክት መላላክ የሁሉም አገሮች ታዳጊ ህፃናት ዋነኛ ድርሻ ነው። የኛም ድርጅት ቀልጣፋ የተባሉትን ታዳጊ ህፃናት በህቡ አደረጃጅቷል። የልጆቹ ተሳትፎ በዋነኝነት መልእክት ማድረስና የመንገድ አምፖል መስበር ነበር። ይልቅ እሱ ነገር እንዴት ነው? በዋነኝነት ለምንድን ነው አምፖል የሚሰብሩት? የመንገድ መብራት የሚሰበረው በሁለት ምክንያት ነበር። አብዮት ጠባቂዎች መንገድ ላይ የሚሄዱ ወጣቶችን ለመለየት እንዳይችሉ ወይም ደግሞ ወረቀት ለመበተን እንዲመች የመንገድ መብራት ይሰበራል። የግለሰብ ቤቶች አጥር ላይ ያሉትንም ጭምር። ልጆቹ በዚያም ፖል ሰበራ የተካኑ ነበሩ። የራሳቸውን ቤት የውጭ መብራት እንኳን ሳይቀር በላስቲክ ባላ ይሰብሩ ነበር። ጉደኛ ዘመን። ወይ እግዚአብሔር፣ ሌላስ ምን ይሰሩ ነበር? ሌላው የታዳጊ ልጆች ተልእኮ መልእክት መላላክ ነው። አባላት ራሳቸው ማድረስ የማይችሉትን መረጃ መልእክት በልጆች በኩል እንዲደርስ ያደርጋሉ። በተጨማሪም በቡሄ፣ በእንቁጣጣሽና እንደ ጥምቀት ባሉ በዓላት ጭፈራና ዘፈኖች ይሳተፋሉ። መብትና ነጻነትን የሚያቀነቅኑ ግጥሞችን ማውረድም ዋናው ስራቸው ነበር። ወንዶቹ ቡሄ ሲጨፍሩ ግጥሞቹን በተመቻቸው ሁኔታ ይቀይሩታል። ሴቶች ህፃናትም በአዲስ ዓመት ለእንቁጣጣሽ በየቤቱ ሲዞሩ በተመሳሳይ ሁኔታ ግጥማቸውን ቀይረው ነበር የሚጨፍሩት። እንደዚህ አይነት ግጥም ህፃናት በግላጭ ይዘምሩ ነበር ይያልከኝ ነው? መንግስት ዝም ይላል? ቀበሌስ ምን ይላል? እውነት የማይመስል ነገር እኮ ነው የምትነግረኝ። እውነት አይመስልም፣ ግን እውነት ነው። እንዲያውም አንዳንድ سفر یه هفتن سم یه می تقصو نبارو اصانات لن کتاتش یه می ستوت یا بباس علم لی یه هفتر ما بمیستر یه سران بار ابسترکت اندمی بالو مالتنو تکر بلا کالاییهو ارماونات لیوم اگنن کبترین برکات تا اصان بلو وطات وی هفتنو آل بلا زیاده گفینو کریو اینیا محل سفاری یه من لونو یادگی مو دیهون گدناو. کلیم سو دکتر ویم اروپلان ابراریم دمای هون. کلیم مدت پلیتیک اینجا ایهونم. سوما لکنه. تلکونا گر درگن یم میده گفه وقت آدم افزاتونو. یعنی تلکونا ور درگن نه اگر درجتو چن میده گف نبر. یادگی مو نثنو. یلک اندم ساله یه راسین وندم تاریک لنگاره تیدی تن نشوند منو و نزیه کوتی آمتات آسراند آسرالت دامت دمیاک کبابی نبر گناه تن نشونو یه نبرو انده بطرتون نتن نا کسوگر یه مقبابات چلو تاو یه میگر منبر بطن فتن آمرو یه نبرو نا ایسن صوف دست او یبل یه میاسه نبر یم چلو تایزو سای گفاب بدکره. که اولت تنیو یه اصرازت ایمتو سلسازت این آمت مرد آساسا بحالان نا که گمبوتو یه اصرازت ایمتو سلسازت این آمت مرد یه میده سلام آوی سلف الکیت بحالا بنبرو یه سلطه تاسگاتی تنسا تیدین ملکت بملاکن نا اکاوچن بما گواگواس اندیر داین آدرگیو نبر تیدی سوسته ویم آرات گیزه کفتن یاردات آدر گولدن یاد. این یاد رگلدن تا یکیو بچاسای هون براسوم تناساشنت نبر. بابزن یاو که دامین ناهود تمرتویت بمایه دبت گیزه نو یمی ردائن. اولت یم مستاو سا چون اولتاو چون بچا لنگاره. یون دمی یه تیدیر داتا بطرهی اندکن کو گود او تون یاد. یه زیانه دست یه درجتون یه است گازی توچه نا لیلوش دوکومنتوچ کازانچیس داله مواگر ما قبل نبرو بین ورقتوچو برکاتا سده نبرو انده تلمدو که حالا نا کثیت کبتوی سر موشک الچالکوم بزوگی زینده مادرگو بفستال کثیچه کبیت ودتاو لمن اندهون سالاوکو کففینی نا کمنگر تملسکو وندمه تبرت بید لمهید ایه تزگاه جنبر. دنگت نیازل لینیال کت. یه دبتر پرساوز کت تو تایزن ودتان. یه مهدو کازان چستل نبر که بیتا چن تنستن که بام بیس جربا از ایتو درست تمرت بید تشاگرن یه رای لنگ تا جایاز. اسومی مارو زیو از ایتو درست نبر تمرت بیدو بر رافلای لکبلو از سد بی نبر. زیاسن درس یه تمرت بیت مگویا ساعت آل درسم. سلزی کازان چس متا تفیه درس اندیا درس لین بماسب اینی کفیت السورا کبلو که حالا یه تکتلین کازان چس متا تفیه لی ورقت وچون لکبلو کم مالکو. بزیو قسمت برکاتا یه کبلی هبیو طبقاوچ سیویلی لبسو از اتا سراتنیو چننا و تطرچ اکبابیون موراراچون ایو. و تا دروچو متا تفیه منگروچن بمولو بمزگات سی تبگو سیویروچو نا ایتو سنود آبیو تبگیوش دگمو منگرینیون ایه فتشو نبر ساعتو یسران نا ایت مرتبیت مگبیاسل نبر منگرو بسو تمولتوال فتشاو یا تکورو بنید می اکبابی بنبرو و تا فندوش لایسی هون المیاتچو گفایلو تن هزاناتن ناسیتو چن سای فتشو یا سادفو نبر بزی دنگتنیا که بوادن گیچه وده تیدی زور سلات داود. اینین ودیخ ودیا ساماتر منگرون تشاگرو وده متان بطاق بچا که تماریوش کارت کلاکلو سی ملس آیود. مامن آگ آتین. بمن فتنت اسفالتون تشاگرو آگ بچاون اندک اییره ایت اگررم افوری آلکو. ترای درسو فتشاون چرشی اندم گیزی سال گلمت بکت تا ویده کتروی بوتا ویده کازانچی ساکتا جا امر راو ወደ ኋላ መመለስ ትኩረት ስለሚስብ አልሞከርኩትም። ከዚያስ በቃ የፍትሻው ምክንያት ምን ሊሆን እንደሚችል ያሰላሰልኩ የቀጠርኳትን አባላችንን ከሩቅ አየኋት። ከአስር ደቂቃ በላይ ዘግይቼባት ነበር። ተቆመችበት ትንሽ ራቅ ብላ ፍተሻ እንደነበር በፍጹም አታውቅም። አካባቢው አደገኛ ስለነበር እንደደረስኩ ከልጅቷ ጋር መገናኘት አልፈለግኩም። በእንዲህ አይነት ጊዜ ደህንነቶች በብዛት ሊኖሩ ስለሚችሉና አይናቸውም ወጣት ላይ ስለሆነ ነው። ከሩቅ እንደለየችኝ ሳውቅ መንገዱን ተሻግሬ ወደፊት ተጓዝኩ። ምን እንዳሰብኩ ስለገባት ማዶ ለማዶ ሆነን ተከተለችኝ። መሃል ካዛንቺስ ውስጥ አንድ ካፌ ውስጥ ስገባ ተከትለኝ መጣችና ተገናኘን። ሁኔታውን ነገርኳት። የፍተሻው መረጃ እንዳልደረሳትና ምንም እንደማታውቅ ገልጻልኝ በሚቀጥለው ቀን ለመገናኘት ተቃጥረን ተለያየን። ያቺ ልጅ ምናልባት በቀይ ሽብር የተገደለችው ሶፊያ የምትባለው ከፍተኛ 15 ልጅ ሳትሆን አትቀርም። አንድዬ በቀኙ ያድርገሽ እህቴ። ፍተሻው ለምን ነበር? የሱንስ ሁኔታ አልነገረህም? በነጋታው እንደሰማሁት የዛን ቀን ፍተሻ አንድ የደርግ ሰው በርካታ አባሎቻችንን በማደን የሚታወቅ ኡራኤል አካባቢ የመግደል ሙከራ ስለተደረገበት ነበር። የፍተሻው ምክንያት ተኳሾቹ ሄደውበታል የተባለውን አካባቢ በመዝጋት ለመያዝ የታለመ ነበር። ወንድሜ ቴዲ የቀበሌ ሰዎች ፍተሻ ላይ መሆናቸውን ያየው እኔ ከማየቴ በፊት ነበር። ሁኔታውን ለኔ ለማሳወቅ ያለው አማራጭ እሱ ከኋላ ስለነበር ሮጦ እኔ ጋር በመድረስ መንገር ወይም ከሩቅ ሆኖ ስሜን መጥራት ነበር። ሆኖም ሁለቱንም ማድረግ ጥርጣሬ መፍጠርና ትኩረት መሳብ መስሎ ታየው። ሳይመነታም ወረቀቱን እንደያዘ አብራ ጎዳናውን ተሻገረ። ከዚያም ከኡራኤል አቅጣጫ ከሚመጡ ተማሪዎች ጋር ተቀላቅሎ ወደ ኋላ ተመለሰ። ከዚያም ትምህርት ቤት መግባቱን ትቶ ወረቀቶቹን እቤት አስቀመጠ። ወደ ትምህርት ቤት ሲመለስ ስለረፈደበት ተቀጥቶ መግባቱን አጫወተኝ። ምስኪን ወንድሜ ስለረፈደ ሳይገረፍ አይቀርም። በተለይ የዚያን ቀን ካጋጠመኝ መብረቃዊ የፍተሻ አደጋ በኋላ የወንድሜን እርዳታ አስፈላጊነት ይበልጥ እየተረዳው መጣው። በሚገርም ሁኔታ እሱም አደገኛ ሥራ ውስጥ እንዳለው ገብቶት ነበር። ከቤት ስወጣ ላከኝ ልርዳህ በሚል ስሜት አይን አይኔን ያየኝ ነበር። ቅዳሜና እሁድ ፈገግ እያለ ሥራ የለም የማደርሰው ዕቃ የለም ይለኛል ሐሳብ ውስጥ መግባቴን ሲያውቅ። ቴዲን እንደ ልቤ ልትጠቀምበት እንደምችል ባውቅም ከፍተኛ ስጋት ግን ነበረብኝ። ልጅ ስለሆነ ስህተት ሊሰራ ይችላል፣ ሊገለጥ ይችላል እያልኩ ነፍስና ስጋዬ ይላቀቅ ነበር። ስለዚህ ብዙ ጊዜ እርዳታውን ብፈልግም ራሴው እወጣው ነበር። በዚህ የተነሳም ለምሳ እቤት መምጣት ካልቻልኩ ከሰዓት በኋላ ለማገኛቸው ልጆች የምሰጠውን ዕቃ ከጧት ጀምሬ ተሸክሜ መዞር ግድ ነበር። አንድ ጊዜ አደፍርስ የምንለውን ከእንጨትና በጨርቅ የምንሰራውን የወረቀት ማባዣ ጨርቆስ አካባቢ ማድረስ ነበረብኝ። ዕቃውን ለመውሰድ በጋዜጣና በጨርቅ ስጠቀልል አይቶ ይሄ እኮ ያስነቃል አለኝ። እውነትም እንዳለው ማንም ሰው የማባዣውን ቅርጽ መለየት ይችላል። የጸጥታ ሰዎችና ደጋፊዎቹ ቀደም ብሎ እጃቸው ስለገባ ስለማባዣው እውቀት አላቸው። አንዱ መንገድ ላይ ቢያየኝ መጠራጠሩ አይቀርም። አስቁሞም ካላየሁ ሊለኝ ይችላል። በነገራችን ላይ ቴዲ በዚያን ጊዜ ያ ማባዣ ምን እንደሆነ አያውቅም። በተለያየ ጊዜ የተሰሩ አደፍርሶችን የማድቤት ጣሪያ ላይ እንዳልባሌ ቆድረጥራጭ እንጨት አስቀምጫቸው ነበር። ምን አይነት ባባጃ ነው አልገባኝም። እኛው ራሳችን ነን የምንሰራው። A4 size ከሚሉት ወረቀት በለጥ ያለ ጣውላና በዛው መጠን ደግሞ ሌላ ባለ 4 ማዕዘን ፍሬም ይሰራል። ሁለቱም ባንድ ላይ መከፈትና መዘጋት ስላለባቸው ባንድ ጎን በማጠፊያ እናያይዛቸዋለን። ፍሬሙ በናይለን ጨርቅ ከዳር እስከ ዳር በኮርንችት ሚስማርን መተዋለን። ከታች በታይፕ የተመታ ስቴንስል አስቀምጠን ጨርቁን በህትመት ቀለም እናርሰዋለን። ከስር ንጹህ ወረቀት አስቀምጠን ስቴንስሉን በሆነ ነገር ከላይ በኩል ስናሸው ጽሑፉ ወረቀቱ ላይ ቁልጭ ብሎ ይወጣል። ታዲያ እንዴት አድርጌ ልውሰደው አልኩት ቴዲን። ከቁርጥራሽ ኮምፕሬሰቶርና ከጫጭን ጣውላ ጋር ቀላቅለህ በግልጽ ውሰደው አለኝ። ዳሎም ምርጥ ዘዴ ነበር፣ እውነቱን ነው። ሆኖም በእኔ ሁኔታና አለባበስ ቁርጥራሽ ጣውላ ተሸክሞ መሄድ አይን ከመሳቤም በላይ ከሰፈር ስወጣ የሚያውቁኝ ሰዎች ቢያዩኝ ግር ሊላቸው እንደሚችል ስለገመትኩ እንደማልሞክረው ነገርኩት። እኔ አደርስልሃለሁ ብሎ ችክ ስላለ በሐሳቡ ተስማማው። ጥቂት ፍልጥ የፋይዚትና የእንጨት ቁርጥራጮች አምጥተን አደፍርሱን ከመሃል አርገን አሰርነው። በሰፈር የውስጥ ለውስጥ መንገድ አርጎ እንዲመጣ ነግሬው ቀድሜው ወጣው። ያልኩት ቦታ አስጠብቀው ወዲያው መጣ። እውነትም ለማገዶ የሚሆን ቁርጥራጭ እንጨት ለእናቱ ይዞ የሚሄድ ሕፃን ልጅ ነበር የሚመስለው። በርቀት ፊትና ኋላ በመሆን ጨርቆስ ደረስ። ገበያው መሃል ተቀብየው ሸኘሁት። የሚገርም ልጅ ነው። ቴዲ ጉደኛ ልጅ ነው። ለኔም ሆነ ለይሃባ ከፍተኛ ግልጋሎት ሰጥቷል። እኔን ያገለግለኝ የነበረው ወንድሜ ስለሆነ ብቻ ነበር። እኔን ማገዝ ከመጀመሩ በፊት ይሁን ከዚያ በኋላ አላውቅም፣ የኛ አባላት ታዳጊ ሕፃናትን ሲያደራጁ እሱንም ተካፋይ አድርገውት እንደነበር ከተፈታው በኋላ ሰማው። እስከዚያ ግን አላውቅም ነበር። ጠይቄውም አላውቅም፣ እሱም አልነገረኝም። ካምፖል ሰበር አልፎ ምርጥ መልእክት አድራሽ ነበር አሉ። በዚያም ተወንጅሎ ሁለት ወር ይመስለኛል ከምድረ ውሪ ጋር ቀበሌ ውስጥ ታስሮ ተፈቷል። እስር ቤት እያለ እኔ ምን ሰራ እንደነበር፣ መሳሪያ ይኖረኝ አይኖረኝ፣ እነማን እቤት እንደሚመጡና መሰል ጥያቄዎች በመለማመጥም በማስፈራራትም የቀበሌ ሰዎች ጠይቀውት እንደነበር ነግሮኛል። ሆኖም ምንም ፍንጭ ሳይሰጣቸው ሁልጊዜ የማየው መጽሐፍ ሲያነብ ነው፣ ይዞ የሚወጣውም ሆነ የሚገባው መጽሐፍ ብቻ ነው በማለት ችክ ስላለባቸው ሰልችቷቸው እንደተውት አጫውቶኛል። የቴዲ ታሪክ አያልቅም። ኢህአዴግ አዲስ አበባ ከገባ በኋላ የአንድ የተቃዋሚ ድርጅት የወጣት ክንፍ አባል ሆኖ ትግል ጀምሮ ነበር። ተው ብለው ሊሰማ ነው? ጭራሽ ሊመለምለኝ ደርቶት ነበር። ደፋር ልጅ ለእናቱ አመት አስተማረች አሉ። አባል የሆነበት ድርጅት ከፈረሰ በኋላ ፖለቲካ እርግፍ አድርጎ ተወ። ሰላማዊ ሰልፍ ለማድረግ ከሚፈራ ወጣት ጋር አልሰራም ሲለኝ በሳቅ ነው የሞትኩት። ለማንኛውም ከዚያ በኋላ የሰላም ኑሮ መኖር ጀመረ። የመንግስት ሰራተኛም ሆነ ትዳር ይዞ አንድ ልጅ አሁን ኬሚካል ኢንጂነር ከወለደ በኋላ በህመም ምክንያት የወጣት ዘመኑን ሳይጨርስ ከዚህ ዓለም በሞት ተለየ። የእናቴ ልጅ ቴዲ ወንድሜ፣ ባለውለታዬ፣ ነፍስን በገነት። ትንሣኤ ስለ ወንድሙ ቴዲ ተናግሮ ሲጨርስ ተመልሶ እንደለመደው ሐሳብ ውስጥ ገባ። እንባው ማቅረር ሲጀምር የዕለቱን ጨዋታ እንድናቆም ጠየቅኩት። የማለቅስ መስሎህ ነው? አይዞህ አላለቅስም አለና ከአልበሙ ውስጥ የወንድሙን የቴዲ ፎቶ አውጥቶ አሳየኝ። ቴዲ ልክ እንደናታቸው ብስል ቀይ ነው። ቀጠን ብሎ አጠር ያለ ጸጉረ ሉጫ ነው። ለብዙ ደቂቃ አተኩር ያየሁት በቴዲ ውስጥ የዚያን ዘመን ታዳጊ ሕፃናት ምስል ለማምጣት እየሞከርኩ እያለ ትንሣኤ ከተቀመጠበት እንደገና ተነሳ። ከመደርደሪያው ላይ ብዙ ወረቀት ካገላበጠ በኋላ አንድ ከህትመት ላይ በመቀስ የተቀደደች ትንሽ ወረቀት ሰጠኝ። ቴዲ ፖለቲካ ተቶ የመንግስት ሰራተኛ ከሆነ በኋላ የመስሪያ ቤቱ ወርሃዊ መጽሔት ላይ ያወጣተን ግጥም ነበር። አንብባት አለኝ። ግጥሙን ደጋግም ያነበብኩት ልጁ ፖለቲካ ቢተውም የማህበረሰቡን ህጸጽ ከመተቸት አልቦዘነም። በመስሪያ ቤት ውስጥም ሆነ በአካባቢው የሚያየው ስንኩል ሰብእና ይቀፈው እንደነበር ያሳያል። እዩልኝ ይህን ሰው መሳይ፣ ቁም ነገር አልባ አስመሳይ፣ ቃሉን ሰባሪ የጧቱን ማታም ይክድ መሐላውን፣ ሽቅብ ወጥቶ ሸርተት ሸርተት የማይገኝ ባስቀመጡት፣ እስኪሆንለት ቀበጣጥሮ ሲሆንለት ጀርባ ዙሮ፣ ለታማኝነት ያልታደለ ሐቅን ክዶ የዋለለ ተምሳሌቱ ሰው ነኝ አለ። ግጥሙን ካነበብኩ በኋላ ትንሣኤ፣ ስለሌላው ወንድሜ ልንገርህና እናቆም፣ ትንሽ የሚያስቅ ነገር አለው አለኝና ስለ ሳሚ እኔም አውቀዋለሁ የሚከተለውን ጨመረልኝ። የቴዲ ታናሽ ወንድሜ ሳሚ ነው። ያኔ እድሜው 10 መሙላቱን እንኳን አጠራጠራለሁ። ቴዲ አንጀቴን ያራሰኝን ያህል ሳሚ ደግሞ ያንኑ አንጀቴን አቁስሎታል። አንድ ቀን ገና መሸትሸት ሲል እቤቴ እገባለሁ። ግቢያችን ውስጥ ወረቀት እዚህም እዚያም ተጥሏል። በጣም ገርሞኝ አንዱን ወረቀት አንስቼ ሳይ የኔው የኢህአፓ ወረቀት ነው። ራቅ ብሎም ሌላ አገኘውና አነሳው፣ የኔው ነው። የሚይዘው የምጨብጠው አጣው። ወደ ውሻ ቤቱ አካባቢ ሲሄድ በውሻው ቤት ግድግዳ ላይ ድርቤ ከገጠምኩት ጣውላ ስር በርካታ ወረቀቶች ተጎልጉለው ወጥተዋል። ግማሹን ወረቀት ውሻው መሬት ላይ ደልድሎ ተኝቶበታል፣ ቀሪውን አላምጦታል። ውሻው ኢህአፓ ሆነ እንዴ እስክል ድረስ ገረመኝ። ማን ያንን እንዳደረገ መገመት አልቻልኩም። ውሻው ነው እንዳልል አፉ ጣውላዎቹ መሃል አይገባለትም። ስለታሰረም ወረቀቶቹን አርቆ መውሰድ አይችልም። ውሻው ቤት ግርግዳና ጣራ ላይ ድርቤ የሰራኋቸው የምስጢር ቦታዎችን የምከፍትባቸው ምስማሮች በውስጥ በኩል ስለሆኑ በዳበሳ ካልሆነ በቀላሉ አይታዩም አይገኙምም። ያን ወረቀት አውጥቶ የበተነብኝ ያልታወቀ በራሪ አካል ይፎ ይሆን እንዴ እስክል ድረስ ግራ ገባኝ። እገሌ ነው እንዳልል ከኔና ከእግዚአብሔር በስተቀር ማንም ያንን የሚስጥር ቦታ የሚያውቅ ሰው የለም። ቴዲም እንኳ ቢሆን አያውቀውም። ሁሉንም ትቼ ወደ ተግባር ተሰማራው። ግቢ ውስጥ የተበተኑትን ወረቀቶች አንድም ሳላስቀር ለቀምኩና አስቀመጥኩ። ሁሉንም ጨርሼ እቤት ገባው። ደህና መሻችሁ ብዬ ገና ሳልቀመጥ ሳሚ መቁለጭለጫ በዛ። ሳየው አንገቱን ያቀረቅራል፣ ዞር ስል ያየኛል። ፍርሃትና ድንጋጤ ፊቱ ላይ ይነበባል። ለመልእክት እንደምፈልገው አስመስዬ ወደ ውጪ ይዤው ወጣው። አንተ ነህ አይደል ስለው እኔ አይደለሁም አለኝ። ልጅ ስለሆነ ነው እንጂ ሊመልስልኝ የሚገባው ምኑን በማለት ነበር። ያማለያ አመነልኝ። የሰራውን ሁሉ በዝርዝር ሲነግረኝ ራሴን ይዤ ለማለት ምንም አልቀረኝም። ነገሩ እንዲህ ነው። በመጀመሪያ ጥፋቱ የሱ ሳይሆን ሙሉ በሙሉ የኔ ነው። ከአንድ ቀን በፊት ወረቀቶቹን ካስቀመጥኩ በኋላ ሚስማሮቹን በደንብ አላያያዝኳቸውም። ስለዚህ በአንድ አቅጣጫ ወረቀቶቹ ተንጠልጥለው ነበር። ታዲያ ይዛን ዕለት ትንሹ ሳሚ ለውሻው ምግብ ለመስጠት ሲሄድ ወረቀቶቹን ተንጠልጥለው ሲያያቸው ጎትቶ ያወጣቸዋል። በአንድ ቢበቃው ጥሩ። እጁ የደረሰበትን ሁሉ ይመዛል ይመዛል ይመዛል፣ ማለቂያ የሌላቸው ወረቀቶች። በቀይ ቀለም የተጻፉትን ጥቂት ወረቀቶች ልብ ብሎ ሲመለከታቸው በየሰፈሩ ከሚበተኑት ወረቀቶች ጋር ይመሳሰላሉ። ማን እንደሚበትናቸውና ምን እንደሚሉ ባያውቅም ያያል፣ ይሰማል። ምን ያደረገ ይመስልሃል? በቀይ ቀለም የተጻፉትን ወረቀቶች ከግቢው ውጪ ሄዶ በትኖ ተመለሰ። ያውም ለአንዳንድ ሰዎች በእጃቸው ነው የሰጠው። መሰረት ለምትባል የሰፈራችን ልጅም ሰጥቷት ነበርአሉ። ለማንኛውም ቀሪውን ወረቀት ደግሞ ግቢ ውስጥ ነው የበተነልኝ። አስበው ወረቀት ሲበትን እጅ ከፍንጅ ቢያዝ ምን ሊሆን ነው? ለሽሆነ ከየት እንደገኘው መናገሩ አይቀርም። ከዚያ እኔ ያዛለሁ እገደላለሁ። የመጨረሻውን ውጤት ማሰቡ ብቻ ያማል። ያን ሁሉ ሳስብ እብዶንኩ። የራሴ ጥፋት ቢሆንም ገረፍኩት። ያቺን ቀን እስካሁን ሁለታችንም አንረሳውም። ይቅርታ ሳሚ፣ ጥፋቱ ያዋቂዎች ቢሆንም ያን ጊዜ ልጆች ይገረፉ ነበር። የሚገርም ትውልድ፣ የሚገርም ዘመን። ልጆችን ሆን ብሎ በዚህ መልክ ማስተፋፍ ትክክል ነበር ትላለህ? ትክክል አልነበረም። በተለይ አሁን ለልጆች ከሚሰጠው ጥበቃና እንክብካቤ አንጻር ልፍረድ ካልክ ስህተቱ ይገዝፍብሃል። ያን ጊዜ ግን በቅኝ ግዛት በነበሩ አገሮች ሁሉ የተለመደ የትግል ስልት ስለነበር እንደ ስህተት አይቆጠርም። ለነገሩ የዚያን ጊዜ ህፃናት ኃይለኞች ነበሩ። ተው ብትላቸውም አይሰሙም። ሁሉም ነገር ይገባቸዋል። ማንም ሳያዛቸው ትምህርት ቤታቸው ግድግዳ፣ ጠረጴዛና ጥቁር ሰሌዳ ላይ ሲያሻቸው መንገድ ላይ በቾክና በከሰል ይሃፓ እያሉ ሲቸከችኩ ነበር የሚውሉት። ያሁን ልጆች ገና ሳያድጉ ኢንተርኔት ውስጥ ገብተው ሊያዩት የማይገባቸውን ሲያዩ እንደሚውሉ የኛ ዘመን ልጆች ደግሞ ፖለቲከኞች ነበሩ። ወንድሞቻቸውና እህቶቻቸው ሲሰደዱና ሲገደሉ ስለሚያዩ ይመስለኛል። እንደ መርካቶ አካባቢ ህፃናት የሰሩትን ስራ ብትሰማ አታምንም። የሚጽፈው ጠፍቶ ተረስቶ ቀረ። ጉደኛ ዘመን፣ ክፉ አብዮት። ምዕራፍ 8 የሐዘን ማቅ። ከሳምንት በኋላ ስንገናኝ ኢሃፓ ላይ ከፍተኛ ጉዳት አድርሰዋል ስለሚባሉት በአዲስ አበባ ስለተካሄዱት አሰሳዎችና የ1969 ዓ.ም የሜዴይ ሰላማዊ ሰልፎች ጠየቅኩት። ሁሉንም ክስተቶች የሐዘን ማቅ ነበር ያላቸው። የጀመረው በመጀመሪያው አሰሳ ላይ ነበር። እኔ እስከታሰርኩበት ጊዜ ድረስ 3 ጊዜ አሰሳ የተካሄደ ይመስለኛል። ሁለቱ ትላልቅ አሰሳዎች ነበሩ። የአሰሳውን አጠቃላይ ገጽታ ልነግርህ አልችልም። ትዝ የሚለኝ በእኛ አካባቢ የተካሄደውን ነው። የመጀመሪያው አሰሳ በ1969 በመጋቢት ወር ውስጥ ነበር። አሰሳው እንደሚካሄድ ከሶስት ቀን በፊት ነበር በሁለት አቅጣጫ የሰማ ነው። አንደኛው ከበላይ አካል ሲሆን፣ ሌላው ደግሞ ቀበሌ ውስጥ ባሉት የውስጥ አርበኞቻችን አማካይነት ነበር። ወሬው እንደተሰማ እስከ ሴል ደረጃ ላሉት አባላት መልእክት ተላለፈ። ሁሉም በየፊናው ዝግጅቱን አጧጧፈ። ወረቀቶችና ሌሎች የድርጅቱ ንብረቶች ሊጠረጠሩና በቀላሉ ሊገኙ በማይችሉበት ቦታ እንዲደበቁ ተደረገ። በተለይም መሳሪያዎች፣ ጥይቶችና ያደፍርስ ማባዣዎች አስተማማኝ ካልሆኑ ቦታዎች ይመቻል ወደምንላቸው የአባላት ቤት ወይም ከመኖሪያ ቤት ውጭ እንዲቀበሩ አደረግን። በእኛ መዋቅር ውስጥ የነበርነው አባላት እየተጣደፍንና በተቀላጠፈ ሁኔታ በእጃችን የነበሩትን ንብረቶች ቦታ ቦታ አስያዝ። የአሰሳውን ዜና ከሰማን ዕለት ጀምሮ ከፍተኛ ሩጫ ላይ ነበር። አሰሳው ሊካሄድ አንድ ቀን ሲቀረው ከሰዓት በኋላ ያሰብነውን ሁሉ አጠናቀን ጨርሰን ነበር። አስቸኳይ ነገር ካጋጠመ በሚል በአሰሳው ዋዜማ ምሽት የኛ ኮሚቴ አባላት ከምሽቱ 12 ሰዓት አካባቢ ይመስለኛል ተቃጠርን። ከታች ያሉት በየ30 ደቂቃ ልዩነት ተቀጣጥረው እንዲጠብቁ ወስነን ነበር። እንደተረጠርነው በዋዜማው ማታ ላይ ሁለት ያልተጠበቁ ጉዳዮች አጋጠሙን። አንደኛው ለአንዲት አባላችን መጠለያ እንድንፈልግላት ነበር። ሁለተኛው አንተ ጋፊያችን የግሉ ሽጉጥና ጥቂት ጥይቶች ስለነበሩት መንግስት ከመያገኘው ድርጅታችን እንዲወስደው ፈልጓል። ሁለቱም ጉዳዮች በዚያው ምሽት መፍቴ ማግኘት ነበረባቸው። መጥለያ መፈለግ የኔ ስራ ነበር። ቤቶቹን የማውቀው እኔ ስለነበርኩ በርግጥ መጥለያ የሚሰጡትን ሰዎች ቀድሜ ማናገር ነበረብኝ። በዚያ ባለቀ ሰዓት አልችልም ብል ልጅቷን ለአደጋ ማጋለጥ ውጭ መፍቴ ያልነበረው። ሽጉጡን ለማስቀመጥም ኃላፊነቱ ለኔ ተሰጠ። ከሌሎች የተሻለ የማስቀመጥበት ቦታ ኖሮኝ አልነበረም። ማን ማስቀመጥ ይችላል ብለን ስንጨነቅ ኃላፊነቱን ወስጄ ጉዳዩን ባጭሩ ቋጨነው። የቀጠሮ ሰዓት እስኪደርስ ለልጅቷ ጉዳይ የሚቀርበኝ ቤት በመሄድ ማረጋገጥ ነበረብኝ። ለኛ እርዳታ ማድረግ አልችልም ብለው የማያውቁት ደጋፊ እትዩ ተዋቡ ቤት ሄድኩ። ቆሻሻ ሲጥሉ ካጥር ውጭ ደፉ ላይ አገኘዋቸው። መጀመሪያ በሚቀጥለው ቀን አሰሳ ሊኖር እንደሚችል መስማቴ ነገርኳቸው። ከዚያም ከክፍለ ሀገር የመጣች ልጅ የዘመዶቿ አድራሻ ስለጠፋት ለአንድ ቀን ያህል እሳቸው ጋር እንድትቆይ ይችሉ እንደሆን ጠየቅኳቸው። እትዬ ላይ ያየሁት በደስታ የተሞላ ፈገግታ እስከ ዛሬ ድረስ አረሳውም። ስለ አሰሳው ብዙም አልተጨነቁም። ቀድመው የሰሙም ነው የሚመስሉት። ምን ችግር አለ ታዲያ? የት አለች? ከሩቅ አቁመሃት ነው? ጥራት የት አለች? እያሉ አጣደፉኝ። ሰውን ለመርዳት ያውም በዚያ በክፉ ወቅት ያን ያህል መንሰፍሰፍ ከየት ሊመጣ እንደቻለ ገረመኝ። ሳላስፈቅዳቸው ማምጣት እንደከበደኝ ነገርኳቸው። እኔን የተቸገረ አታስጠልልም ያለህ ማን ነው? ከዚህ በፊት እምቢ ብዬ አውቃለሁ። ክፉ ሰው ነህ፣ እውነት ክፉ ሰው ነህ። ደግሞ ምን ማስፈቀድ ያስፈልግሃል? ቤተ እግዚአብሔር አይደለም እንዴ? በል ቶሎ ብለህ ይዘሃት ና። እሺም እምቢም ሳልላቸው ጥያቸው ከነፍኩ። በስሬ የነበሩትን አባላትን አግኝቼ አዲስ ነገር ስለሌለ ቶሎ ተለያየን። ከዚያ ሽጉጡን ይዞ ወደሚያመጣው ልጅ ጋር ሄድኩ። በካኪ ወረቀት አድርጎ ሲሰጠኝ በጣም ገዘፈብኝና ምንድነው ይሄ? አንድ ሽጉጥ አይደል እንዴ የተባለው ስለው ከሙዝና ከዳቦ ጋር ቀላቅሎ ነው ሰውየው የሰጠኝ አለኝ። አስቤው የማላውቀው ዘዴ ነበር። እውነትም በእጄ ስዳብሰው ሽጉጡና ጥይቶቹ ከካኪ ወረቀት መሃል፣ ከላይና ከታች ደግሞ ሙዝና ዳቦ። ከልጁ ጋር ተሳስቀን ተለያየን። ቀሪው ጉዳይ ፒኮክ በር ላይ ወደማገኛት መጠለያ ፈላጊ አባላችን መረርኩ። መሽቶ ስለነበር መንገዱ ጭር ያለ ነው። ሁልጊዜ እንደማደርገው ትንሽ ራቅ ብዬ ከመንገዱ ባሻገር ቆም አልኩና አይኔን ማማተር ጀመርኩ። ወዲያው አንዲት ወጣት ልጅ ከትንሽ ታክሲ ላይ ስትወርድ ስላየው ተሻግሬ ቀረብኳት። ኮድ ሳንቀያየር እሷ እንደሆነች ገምቻለሁ። እሷ ግን ኮዱ የምታገኘው ልጅ ዕቃ ይይዛል ስለማይል ተጠራጥራለች። ኮዱን እየሰራው ሳታስበው ተጠጋዋትና እንደ ዘመድ በትከሻ ሰላምታ ሰጥቼ አይዞሽ እኔ ነኝ አልኳት በጆሮዋ። እዛው አጠገብ መኪና ውስጥ ቁጭ ያሉ ሰዎች ስለነበሩና በሩ አጠገብ ደግሞ ሌላ አንድ ሰው ቆሞ ስለነበር ተጠራጥሬም ጭምር ነው ያን ያልተለመደ ድርጊት የፈጸምኩት። ከጸጉሯ ጀምሮ ጭኗ ድረስ የሚሸፍን ቀጭን ነጠላ ስለለበሰችና መጠነኛ የልብስ ቦርሷ በጀርባዋ ስላንጠለጠለች ራቅ ካለ የጸበል ቦታ የከረመች የኦርቶዶክስ እምነት ተከታይ ትመስላለች። ስለምትጠለልበት ቤትና ስለትዬ ባጭሩ ገልጬ ምንም እንዳታስብ ነገርኳት። ከዚህ ውጭ ምንም አልተነጋገርንም። ዋናውን የቦሌ መንገድ ትተን የውስጥ ለውስጥ መንገድ ያዝ። ሽጉጡን ጎኔ ላይ ጥይቶቹን ደግሞ ኪሴ ውስጥ ከተትኩ። ከዚያም ሙዙንና ዳቦውን አስያዝኳትና የሰፈር ሰዎች ስለሚለዩኝ እንደ ፍቅረኛሞች እጅ ለእጅ ተያይዘን ሄድ። እትዬ ቤት ስንገባ ጠረጴዛ ላይ በዳንቴል የተሸፈነ እንጀራ ትሪ ላይ ይታያል። ቤቱ በተቆላ የቡና ጭስ ታፍኗል። የከሰል ምድጃ ላይ ወጥ ይንተከተካል። እትዬ ሙዙንና ዳቦውን ሲያዩ ቀለቡን ይዞ የሚመጣ አንድ አይነት እንግዳ የተገኝቶ ነው ብለው ትንሽ አሳቁን። ቁጭ ብዬ ብቻውት ደስ ይለኝ ነበር። ሆኖም እንቢ አልኩ። በስላሴ ቢሉ በኔ ሞት ቢሉኝ ከቸች አልኩ። ለነገሩ በጣም እየመሸ ነበር። እናቴ ደግሞ ከተራስ ጋር ታልፋ ጭንቀት ላይ እንደምትሆን አውቃለሁ። ደናደሩ ብዬ ከመውጣቴ በፊት ያችን ከርታታ ሙሉ በሙሉ አየኋት። እሷም አተኩራ አየችኝ። እድሜዋ ከሀያ አይበልጥም። ቀላ ያለችና ቀጭን ናት። የቅንድቧ ጸጉር ብዙ ነው። ፊቷ ላይ ምንም አይታይም። ትዘን፣ ትደሰት፣ ትፍራ፣ ግር ይበላት በፍጹም አይለየም። ልጅቷን ከዚያ ቀን በኋላ አይቻት አላውቅም። ለምን ተያዘች? አልተያዘችም። የተጠለለችበት ቤት ቅርብ ቢሆንም ተመልሼ አልሄድኩም። ትመለስ ተብዬ ከበላይ እስካልተነገረኝ ድረስ እሷን የማገኝበት ምክንያት አልነበረም። ይሄ መደበኛ አሰራራችን ነው። ሁለተኛ አሰሳውም ቢሆን ሁለት ሶስት ቀን ቆይቷል። መንቀሳቀስም ቢቻል ያን ያህል መዘዋወር ጥርጣሬ ውስጥ ያስገባል። ከአሰሳው በኋላ በራሷ መንገድ ወደ ቀድሞ መጠለያዋ ሄደች። በደህና መድረሷን በመዋቅራችን በኩል ሰምቻለሁ። እህቴ የት ይሆን ያለሽው? ከዚያስ አሰሳው እንዴት አለፈ? ገና ሳይነጋ ሁሉም አካባቢ በቀበሌ አብዮት ጠባቂዎች፣ በሲቪል ታጣቂዎችና የደህንነት ሰዎች ተወረረ። የሴል አባላት ሕፃናትን እየላኩ ፈታሾች የት እንደደረሱ፣ የማንን ቤት እንደሚፈትሹ ስለሚከታተሉ እንቅስቃሴያቸውን ያውቁታል። መረጃውን በመጠቀም ካልተፈተሸ ቤት ወደ ተፈተሸ ቤት ዕቃ ያዘዋውራሉ። ይህ እንደሚሆን እኔም አውቃለሁ። ሆኖም መረጃው የሴል አባላትን ከጥርጣሬ ውጭ ስለማላውቅና በቀጥታ ግንኙነት ስለሌለኝ መረጃው አይደርሰኝም። የራሴን ዕቃዎች አስተማማኝ ቦታ ስለማስቀምጥ በግሌ ብዙ ሐሳብ የለብኝም። ረፈድ አድርጌ ወደ ሱቅ አካባቢ ብቅ አልኩ። የሰፈር ጓደኞቼ የእኛ አባላት ያልሆኑ አገኘው። ለብዙ ሰዓት ያህል እዚያው ሱቅ ደጃፍ ቁጭ ብለን ስናወራ ቆየን። አሳሾቹ እስከ ምሳ ሰዓት ድረስ ወደኛ አካባቢ አልመጡም ነበር። ኋላ ላይ ሲቪል የለበሱ ሰዎች ከራሳችን የቀበሌ ታጣቂዎችና ከወታደሮች ጋር መጡ። ወታደሮቹ ከውጭ ሲጠብቁ፣ ሌሎቹ በየቤቱ እየገቡ መፈተሽ ጀመሩ። የትኛው ቤት ማተኮር እንዳለባቸው የሚጠቁም አንድ ሰው አብሯቸው አለ። ሲቪል ለብሶ ራሱን ለመሸፈን ይሞክራል። አንዳንድ ቤቶችን ሳይፈትሹ አልፈው ይሄዳሉ። ለምን እንደሆነ አልገባኝም። ወደኛ ቤት አቅጣጫ ሲሄዱ ትንሽ ፍርሃት ቢጤ ገባኝ። ወደ ውሻው ቤት ሊጠጉ እንደማይችሉ አውቀዋለሁ። ቢጠጉም ኮርኒሱ፣ ግድግዳውና ወለሉ በድርብ መሰራቱ በፍጹም አይለይም። ለማንኛውም ፈታሾቹ የኛን ቤት አስሰው ሲጨርሱ ወንድሞቼ ስለጠሩኝ እቤት ገባሁ። ምንም አደጋ አልደረሰም ማለት ነው? ከመኖሪያ ሁለት እና ሶስት ቀን ወደ ዋናው መንገድ ብቅ ያለ ሰው አልነበረም። እኛ ወጣቶች ግን ከቤት ወደ ሱቅ ወይም ወደ ጎረቤት መንቀሳቀሳችን አልቀረም። ሁሉም እቤቱ በመሆን ጆሮውን ሬዲዮ ላይ ተክሎ ሁኔታውን ሲከታተል ዋለ አደረ። አብዛኛው ሰው እንደ ረፍት ቀን ነበር ያየው። በዚያ ሰሳ ትልቁ መርዶ የፓርቲያችን የፖሊት ቢሮ አባልና ጸሐፊ የዶክተር ተስፋዬ ደበሳይ መሞት ነበር። የደርግ ሬዲዮ ነው በድል ሲቃ ተይዞ መርዷችንን ያረዳን። እኔና መሰሎቼ ከዚያ በፊት ተስፋዬ ደበሳይ የሚባል ስም ሰምተን አናውቅም። ደርግ መሪያችን ማን እንደሆነ ከነገረን በኋላ ሞቱንም ጨምሮ አረዳን። በሁለተኛው ቀደም በርካታ አናርኪስቶች መያዛቸውና መገደላቸው በሬዲዮና በቴሌቪዥን ተነገረ። ብዙዎቻችን ደርግ የያፓ መሪዎችን ያስኩና ገደልኩ ማለት ልማዱ ስለነበር እውነት አይሆንም የሚል እምነት ነበረን። የስራት ያህል እንደተሰማኝ አያልቅ የለም፣ አሰሳው ተጠናቀቀ። በድርክ የተሰጠው መግለጫ ሙሉ በሙሉ በሚባል መልኩ እውነት ነበር። ዶክተር ተስፋዬ ደበሳይና በሪሁን የተባለ ሌላ ቁልፍ የድርጅታችን ሰው ሞተዋል። አምባሳደር ቲያትር ባሻገር በሚገኘው ፎቅ ላይ ለመጠለል ሙከራ ሲያደርጉ ማንነታቸውን ቀድመው በሚያቋቸው የመይሶን አባላት ክትትል ተኩስ ተከፈተባቸው። በሪሁን እዚያው ሲገደል ዶክተር ተስፋዬ ከስድስተኛ ፎቅ ላይ ራሱን ወርውሮ ክቡር ሕይወቱን አጣ። አሰሳው ምትክ የሌላቸውን መሪዎችን ብቻ ሳይሆን ሌሎችንም በርካታ የበላይና የበታች አባላት የእስራትና የሞት ሰለባ አድርጓቸዋል። ድርጅታችን ባይነግረንም ደርግም ማንነታቸውን ሳያውቅ አራት የማዕከላዊ ኮሚቴ አባላትና የአዲስ አበባ ዩኒቨርሲቲ መምህራን የነበሩ የድርጅቱ ቁልፍ ሰዎች በዚሁ አሰሳ ተገድለዋል። በዚያው አሰሳ በደህንነት ይፈለጉ የነበሩ የሰራተኛና የመምህራን ማህበራት መሪዎችም የተወሰኑ ተይዘዋል ወይም ተገለዋል። በክፍለ ሀገርም በተመሳሳይ ሁኔታ ከፍተኛ ጉዳት ደርሷል። ዝርዝሩ ትዝ አይለኝም። በአዲስ አበባ ደረጃ በመቶ የሚቆጠሩ አባላት ታስረውና ሌሎች ደግሞ ተገለው እንደነበር የሰማው መስሎኛል። ትልቅ ጉዳት ደርሶባቸዋል ማለት ነው? በጣም እንጂ። ጉዳት የደረሰብን ግን አንመስልም። ያጤነው ሰው የለም እንጂ የኢሃፓቅም ከዚያ ቀን በኋላ እየወረደ ነው የሄደው። ከሁሉም በላይ የዶክተር ተስፋዬ ደበሳይ ሞት ሰቀቀን ነበር። በአካል የምናውቀው ያህል ሞቱ ቅስማችንን ሰብሮታል። ቢሆንም ህልፈቱ ታላቅ ተምሳሌትም ነበር። እሱን ማጣት ድርጅቱን ክፉኛ የጎዳውን ያህል ለጥንካሬውም ታላቅ ግብዓት ነበር። የተስፋዬ ሞት ርር ድብን ቢያደርገንም በአሟሟቱ ኮራን። የእኛ መሪዎች ሂዱ፣ ሁሩ፣ ታገሉ ሳይሆን የሚሉን ከፊታችን ሆነው ተከተሉን፣ ከአጠገባችን ሆነው በርቱ እንደሚሉን በተግባር አረጋገጥ። እናም ለአንድ ሳምንት በሐዘን ድባብ ቆይተን እንደገና ሥራ ጀመርን። በእኛ መዋቅር ብዙም ባይሆን ልጆች ታስረዋል፣ ጥቂትም ሞተዋል። የመዋቅር መበጣጠስ ባጋጠመንም በታሰሩት በሞቱትና በጠፉት ልጆች ምትክ ሌሎች ልጆች ተመደቡ። ሕይወት እንደ ቀድሞ እንድትቀጥል ግድ ነውና የተለመደውን ማን ይፈራል ሞትን እየዘመርን ለሌላ መስዋዕትነት ጉዟችንን ቀጠል። Thank you.